በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያለፉትን ጊዜያት በሰላም ተጠብቆ እንደገና ደግሞ ለዚህች ለት እንድንበቃ የረዳን እግዚአብሔር ለዘላለም የተመሰገነ ይሁን። እግዚአብሔር በባለጠግነቱና በቸርነቱ ድንቅ ነው ወገኖች። በሕይወታችን ውስጥ ያደረገ ያለውን ለት ለት ብናስብ ጽፈንም ተናግረንም አንጨርሶ እግዚአብሔር ነፍሳችንን ስለባረካት እጅግ ደስ ይለናል። እስቲ እንዲህ ያልን ከነዚህ ዘማሪያን ጋር አስቀድመን ጌታን እናመጋግስ። ነፍሳችን በእግዚአብሔር ከመታመንና ስሙን አስር ጊዜ ከመጥራት በቀር ምን ሌላ ነገር አለ? እኔ በጌታ ታመናለሁ ወገኖቼ። በመውጣቴና በመግባቴ በመቀመጤና በመነሳቴ የጌታን ስም ካፊ አልነጥለው። እናንተስ እስቲ እንደነዚህ ዘማሪያን ነፍሴ የምትወድ አንተ ውዴ ይያልን እንደገና እናሞጋክሰዋ። እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። በዝማሬውም ያገለገሉን ወንድሞቻችንና እህቶቻችንን ማለትም ጌታ ያውቃልና ብሩክታይትን እግዚአብሔር አብዝቶ ይባርካቸው። አድማጮች በዚህ በስቱዲዮ ውስጥ ወንድማችን ደነቀ አድራሮ ከኔ ጋር ይገኛል። ደነቀ አሁን በጸሎት ያገለግለናል። እንጸልይ።
የሰማይና የምድር ፈጣሪ ሁሉን የምትችልና ሁሉን ማድረግ ባንተ እጅ የሆነ ጌታችንና አምላካችን እግዚአብሔር ሆይ እናመሰግናለን። ይህንን ድንቅ ጊዜ እግዚአብሔር ሆይ አንተ ነህ የሰጠህን። እግዚአብሔር ሆይ ድምጽህን ከመስማት በላይ ደስ የሚያሰኝ እግዚአብሔር ሆይ ፈውስን የሚያመጣ እግዚአብሔር ሆይ ደህንነትን እግዚአብሔር ሆይ የሚመራ ያንተ ድምጽ ወደ ያንዳንዳችን ስለመጣ እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ ድምጽህን መስማትን የሚመስል እግዚአብሔር ሆይ ምንም በምድር ላይ ያለ ነገር ቢኖር እግዚአብሔር ሆይ ያልተረዱት እንጂ እኛ ያንተን ድምጽ የተለማመድን ያንተን ማዳን የቀመስን እናውቃለን። ጌታ ሆይ ከሁሉ ይበልጣልና ስምህ የተባረከ ይሁን። በጌታ በኢየሱስ ክርስቶስም አሁንም አድማጮችን እንድትባርካቸው በተለያየ ችግር ውስጥ ያሉትን ከችግራቸው እንድታወጣቸው በተለያየ ደዌ ውስጥ ያሉትን መዳኒት በለለ ደዌ ውስጥ ያሉትን እንኳን በቃልህ እግዚአብሔር ሆይ ደርሰ እንድትፈውሳቸው በመንፈሳዊ እስራት ውስጥ ያሉትን እንድትፈታቸው በስጋዊ ጭንቀትና እስራት ውስጥ ያሉትን ከጭንቀታቸውና ከእስራታቸው ደርሰ እንድትታደጋቸው እንለምናለን። ሁሉን የምትችል የሰማይና የምድር ፈጣሪ ሆይ እግዚአብሔር አምላካችን ሆይ ለምድራችን ለህዝባችን አንተ በረከትን እንድታፈስ እግዚአብሔር አምላክና መዳኒቴ ሆይ ህዝባችን ምድራችን አንተን የምታውቅ እግዚአብሔር ሆይ ህዝባችን አንተን የሚያመልክ እየመሰለው እግዚአብሔር ሆይ አንተን ባለማወቅ የክፉን መንገድ የሚከታተል እግዚአብሔር ሆይ በዚህ ሰዓት በዚህ ቃል እግዚአብሔር ሆይ በዚህ ፕሮግራም አማካይነት አንተን አውቆ አንተን እንድከተል እግዚአብሔር ሆይ አንተ እኔ ቀናተኛ አምላክ ነህ ያልከውን ጌታውን እንድንከተል ለስጋው ሳይሆን ለነፍሱ እንዲኖር በሰማያዊ መረዳት እግዚአብሔር ሆይ እንዲኖርና እንድረዳ ሰማያዊ ብርሃን ለአድማጮቼ እንድበራ ጸልያለሁ። በጌታ በኢየሱስ ክርስቶስም ለወንድሞቼ ደግሞ ማስተዋልና ጥበብን ብርታትን እንድትሰጥ ያንተን ሥራ ቀርቶ ሰው የራሱን እንኳን አንተ ካረዳው የረባ ነገር መስራት አይችልምና እግዚአብሔር አምላኬና መዳኒቴ ሆይ እንድትረዳቸው እንድትባርካቸው ለምንሃለሁ። ጌታዬና መዳኒቴ ሆይ ስለሰማህን ተባረክ። ይህንን ሁሉ ባዳንከን በወደድከን በጌታ በኢየሱስ ክርስቶስም ለምንሃለሁ። አሜን።
ጆች ድማችን ደነቀ በጸሎት ስለአገለገለን እግዚአብሔር ኑሮውንና ህይወቱን አብዝቶ ይባርክ ይያልን ወደ ዛሬው ዝግጅታችን እናልፋለን። ባለፈው ክፍለ ጊዜ ጥናታችን እግዚአብሔርን በመተውና በኃጢአት ምክንያት የመጣውን ውድቀት ስንመለከት እንደነበረ ከዚያም ማለፍ ብለን የኢዮራም ርኩሰት የሞላበት አገዛዝን የኤልያስን መልእክ እንዲሁም ደግሞ የአካዝያስ ክፉ አገዛዝና የጎቶልያ አስከፊውን አገዛዝ አንስተን በስፋት እንመለከት ነበር። በመጨረሻም ላይ የዮአስ ዘመን የተደረገውን መንፈሳዊ መነቃቃት በዋናነት ካየን በኋላ የዮአስን መንግስት እንመለከት ነበር። ዛሬም ባለፈው ክፍለ ጊዜ ካቆምንበት ስፍራ እንጀምራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 24 ቁጥር 2 እና 3 ነው አውጡ። ሁለተኛ ዜና ምዕራፍ 24 ቁጥር 2 እና 3 ተመልከቱ። እንዲህ ይላል፣ በካህኑም በዮዳሄ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገር አደረገ። ዮዳሄም ሁለት ሚስቶች አጋባው፣ ወንዶችና ሴቶች ልጆችንም ወለደ ይላል። ከክፍሉ እንደምንረዳው ኢዮአስ በካህኑ ዮዳሄ አማካኝነት መልካም የሆነውን ሁሉ ያደርግ ነበር። እዚህ ላይ የምናየው እንግዳ ነገር ቢኖር ሁለት ሚስቶች ማጋባቱን ነው። በርግጥ ይህ የሆነው የሰባት ዓመት ልጅ በነበረበት ወቅት አይደለም፣ 40 ዓመት እንደነገሰና እንደገዛ አስተውሉ። ይህ ሁሉ የሆነው በእነዚህ ዓመታት ነው። ይህስ ቢሆን የሁለት ሴቶች ባል መሆኑ ትክክል ነበርን? ወገኖቼ በፍጹም ትክክል አልነበረም፣ ስህተት ነው። እዚህ ላይ የተዘገበው ኢዮአስ ትክክል ስለሆነ አይደለም፣ ነገር ግን ያደረገውን እግዚአብሔር ለኛ ትምህርት የሆነን ዘንድ ለማሳየት ነው። ሆኖም በዚያን ዘመን ነገስታቶች ያደርጉት የነበረውን ታሪካዊ ሁኔታ ልብ በሉ። ሁለት ሚስት ማግባት በወቅቱ ምንም አልነበረም፣ ትንሽም ቁጥር ነው። በተለይም ለነገስታቶች በጣም ትንሽ ቁጥር ነው። ቁጥር 4ን ተመልከቱ። ከዚህም በኋላ ኢዮአስ የእግዚአብሔርን ቤት ይጠግን ዘንድ አሰበ ይላል። ኢዮአስ ያደገ ሲሄድ ይሁዳዬ እየደከመና እያረጀ ሄደ። ሲሞትም እድሜው 130 ዓመት ነበር። ቤተ መቅደሱን የመከታተልና የመቆጣጠሩን ሁኔታ በሌሎች ካህናት ላይ ጥሎ ስለነበረ ቤተ መቅደሱ አልታደሰም። ኢዮአስም ይህንን በመመልከት ቤተ መቅደሱን ለማደስ ተነሳ። በደሳውም ላይ ሌሎችን ያነሳሳና ይመራ ነበር። ይህንን ከቁጥር 5 እና 6 በኋላ ተመልከቱ። በዚህ ክፍል መሰረት ዮዳሄ እያረጀ በሄደ ቁጥር በቤተ መቅደሱ ያገለግሉ የነበሩት ካህናት እየተለወጡ መጡ። ስራቸውንም በሚገባ መስራት አልቻሉም። ይህንን እንመለከታለን። እስቲ አሁን ደግሞ አለፍ ብለን ቁጥር 7ን እንይ። ጎቶሊያ ከሃዲት ነበረችና ልጆቿም የእግዚአብሔርን ቤት አፍርሰዋልና በእግዚአብሔርም ቤት ተቀድሶ የነበረውን ሁሉ ለበዓሊም ሰጥተዋልና አይላል። ይሁኔታ የእግዚአብሔር ቤት ምን እንደደረሰበትና ለዚህ ሁሉ ጥፋት ኃላፊነት መውሰድ ያለበት ማን እንደሆነ ይነግረናል። የእግዚአብሔር ቤት ፈጽሞ ከመበላሸቱም ሌላ ከስራቱ ጭ ይሆነው ነበር። ስለዚህም ኢዮአስ ይህንን ሁሉ ለማስተካከል ቆርጦ ተነሳ። ከቁጥር 8 እስከ 10 ያለውን ተመልከቱ። ንጉሡም አዘዘ፣ ሳጥንም ሰርተው በእግዚአብሔር ቤት በራ ተገበስ ተውጭ አኖሩት። የእግዚአብሔርም ባሪያ ሙሴ በምድረ በዳ በእስራኤል ላይ ያዘዘውን ግብር ለእግዚአብሔር ያመጡ ዘንድ በይሁዳና በኢየሩሳሌም አዋጅ ነገሩ። አለቆቹና ሕዝቡም ሁሉ ደስ ብሏቸው አቀረቡት፣ እስኪሞላም ድረስ በሳጥኑ ውስጥ ጣሉት። ሳጥኑም በሌዋውያን እጅ ወደ ንጉሡ ሹማምንት በደረሰ ጊዜ፣ ብዙ ገንዘብም እንዳለበት ባየ ጊዜ የንጉሡ ጻፊና የዋንኛው ካህን ሹም እየመጡ ብሩን ከሳጥን ያወጡ ነበር፣ ሳጥኑንም ደግሞ ወደ ስፍራው ይመልሱት ነበር ይላል። ኢዮአስ ሌዋውያኑ ገንዘብ በሚገባ ይሰበስባሉ ብሎ ስላላሰበና ስላላመነ ሳጥን አሰርቶ በእግዚአብሔር ቤት በራ ጠገባ ኖረ። ሕዝቡም ያለውንና መስጠት የሚገባውን ገንዘብ በሳጥን ውስጥ ያስቀምጥ ነበር። ንጉሡና ዮዳሄም ይላል ቁጥር 12 እና 13 ንጉሡና ዮዳሄም በእግዚአብሔር ቤት ሥራ ላይ ለተሾሙት ሰጧቸው። እነርሱም የእግዚአብሔርን ቤት የሚጠግኑትን ጠራቢዎችንና ናጢዎችን፣ የእግዚአብሔርንም ቤት የሚያድሱትን የብረትና የናስ ሠራተኞችን ይገዙበት ነበር። ሠራተኞችም ሠሩ፣ የፈረሰውም በእጃቸው ተጠገነ። የእግዚአብሔርንም ቤት እንደ ቀድሞ ሥራ መለሱ፣ አጽንተውም አቆሙት ይላል። ይሄ ደግሞ ደስ የሚያሰኝ ነገር ነው። በዚህ መልኩ የቤተ መቅደሱ ዕድሳት ተጠናቀቀ። ቁጥር 14ን በኋላ ተመልከቱ። ለቤተ መቅደሱ መጠገኛ የሚሆን ከሚገባው በላይ ገንዘብ ስለተሰበሰበ ለቤተ መቅደሱ ዕቃዎች ማደሻ አሉት፣ የዘወትር መስዋዕት ይቀርብ ጀመር። ቁጥር 15ን ላንብብላችሁ። ዮዳሄም ሸመገለ፣ ዕድሜም ጠግቦ ሞተ። በሞተ ጊዜ ዕድሜው 130 ዓመት ነበረ ይላል። ይህ ሁኔታ ለንጉሡ ትእዛዝ ካህናቶቹ ለምን ግዴለሽ እንደሆኑ ማረጋገጫ ይሆነናል። ዮዳሄ ፈጽሞ ወደ መጃጃቱ ደረጃ ደርሶ ነበር። ይህንንም ወጣት ንጉሥ ወደ ቁም ነገር ያመጣና በእርሱም ፊት ሁሉን ለማድረግ ነጻነት ያለው ሰው ነበረ። ከእስራኤልም ጋር ከእግዚአብሔርና ከቤቱም ጋር ቸርነት ሰርቷልና በዳዊት ከተማ ከነገሥታቱ ጋር ቀበሩት የሚልን ቃል ደግሞ ከቁጥር 16 እንመለከታለን። ዮዳሄ በሞቱ ጊዜ የነገሥታቶችን ክብር አገኘ። ወገኖቼ ከነገሥታትም ጋር ቀበሩት። ይህ ሰው በቀረችው የሕይወት ዘመኑ ለእግዚአብሔር ቤት ስለ ቀና እግዚአብሔር ሞቱን አሳመረለት። ከዮዳሄ ሞት በኋላ የመጣውን ክህደት ደግሞ ቀጥለን እንመልከት። ቁጥር 17 እና 18ን ተመልከቱ። ከዮዳሄ ሞት በኋላ አዲስ ዘመን ተጀመረ። እንዲህ ይላል፣ ዮዳሄም ከሞተ በኋላ የይሁዳ አለቆች ገብተው ለንጉሡ እጅ ነሱ። ንጉሡም እሺ አላቸው። የአባቶቻቸውንም አምላክ እግዚአብሔርን ትተው የማምለኪያ ጸዶችንና ጣዖታትን አመለኩ። በዚህ በደላቸው ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ ይላል። እንደምትመለከቱት ወገኖቼ ዮዳሄ በሕይወት እስካለ ድረስ የይሁዳ ሹማምንት ፊታቸውን ወደ ጣዖት ለመመለስ አልደፈሩም። ዮዳሄ ከፍተኛ ተጽዕኖ ነበር ያሳደረባቸው። ኢዮአስ ወጣት ንጉሥ ከመሆኑም ሌላ ለዘብተኛ ነበር። ሹማምንቶቹም ለርሱ መገዛታቸውን አሳዩት። ነገር ግን እንደገና ወጥተው ጣዖትን ማምለክ ጀመሩ። ወደ እግዚአብሔርም ይመልሷቸው ዘንድ ይላል ቁጥር 19 ወደ እግዚአብሔርም ይመልሷቸው ዘንድ ነቢያትን ይሰድላቸው ነበር፣ መሰከሩባቸውም፣ እነርሱ ግን አላደመጡም ይላል። እግዚአብሔር ከምሕረቱ የተነሳ ነቢያቱን ላከባቸው፣ ነገር ግን እነርሱ አላደመጡትም። ስለዚህም እግዚአብሔር በዮዳሄ ልጅ አማካኝነት መልእክትን ላከባቸው። ቁጥር 20 ደግሞ እንዲህ ይላል፣ የእግዚአብሔርም መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካምም አይሆንላችሁም። እግዚአብሔርን ስለ ተዋችሁ እርሱ ስቷችኋል አላቸው ይላል። አሁን የተፈጸመውን አሳዛኝ ነገር ተመልከቱ። ተማማሉበትም፣ በንጉሡም ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት የሚልን ቃል ደግሞ ከቁጥር 21 እናነባለን። እዚህ ላይ እንደሚመስለኝ ወገኖቼ ኢዮአስ ይህንን እርምጃ ሊወስድ የቻለው የተሳሳተ ወሬ ሰምቶ ነው። ይህ በድንጋይ የተወገረ ካህን የዮዳኤ ልጅ ሲሆን ኢዮአሲንን አሳፋሪ ነገር ያደርግበታል ብለን ማናችንም አናስብ። ነገር ግን በዙሪያው ካሉ ሹማምንቶችና ልዑላን ተጽኖ የተነሳ ሊደረግ የማይገባውንና ይቅርታ የማይሰጠውን ወንጀል ፈጸመበት። የዮዳኤ ልጅ በድንጋይ ከመወገሩ የተነሳ ሞተ። እንዲሁም ንጉሡ ኢዮአስ ዮዳኤ ያደረገለትን ቸርነት አላሰበም። ልጁንም ዘካርያስን አስገደለው። እርሱም ሲሞት እግዚአብሔር ይየው ይፈልገውም አለ። በሌላ አባባል ይህ በጣር ላይ ያለ የእግዚአብሔር ሰው በንጉሡ ላይ እግዚአብሔር በቀልን ያደርግ ዘንድ የእግዚአብሔርን ስም ጠራ። በዮአስ ላይ የመጣውን ፍርድ ደግሞ ከቁጥር 23 እና 24 በኋላ ተመልከቱ። እግዚአብሔር በጦርነቱ ተሸናፊዎች እንዲሆኑ አድርጎ ፈረደባቸው። ምንም እንኳን ኢዮአስ መልካም ንጉሥ ቢሆንም ይህንን ርኅራዬ የሌለውን ፍርድ ፈረደ። ስለዚህም እግዚአብሔር ፈረደበት። እስቲ ቁጥር 25ን አለፍ ብለን እንመልከት። ከርሱም ዘንድ አልፎ ከሄዱ በኋላ እጅግ ታሞ ነበር። የገዛ ባሪያዎቹም ስለ ካህኑ ስለ ዮዳሄ ልጅ ተበቅለው ተማማሉበት። በአልጋው ላይ ገደሉት። ሞተም። በዳዊት ከተማ እንጂ በነገሥታት መቃብር አልቀበሩትም ይላል። ካህኑ ኢዮአዳ በክብር በነገሥታት መቃብር ሲቀበር፣ ንጉሡ ኢዮአስ ግን በውርደት በዳዊት ከተማ ተቀበረ። የልጆቹና በርሱ ላይ የተደረገው ነገር የእግዚአብሔርንም ቤት ማደሱ እነሆ በነገሥታቱ መጽሐፍ ተጽፏል። ልጁም አሜስያስ በርሱ ፋንታ ነገሰ ይላል ቁጥር 27። እንደ ተመለከታችሁት ወይም ደግሞ ከዚህ ክፍል እንደምንመለከተው ኢዮአስ በካህኑ በዮዳሄ ተጽዕኖ አማካኝነት መንፈሳዊ መነቃቃትን አመጣ። ከዮዳሄ ሞት በኋላ ግን በእግዚአብሔር ላይ አመጸ፣ ወደ ክህደትም ሄደ። በአመፁና በሠራው ግፍ ምክንያትም በመጨረሻ ላይ አሳዛኝ ነገርን እንመለከታለን፣ ወይም ደግሞ አሳዛኝ ነገር ሲሆን እናያለን። እግዚአብሔር ወገኖቼ ስለዚህ ድንቅ ቃሉ የተመሰገነ ይሁን። ለእኔና ለእናንተ እግዚአብሔር ትልቅን ነገር አስተምሮናል። በሕይወት ዘመናችን ለእግዚአብሔር የምንቀና ሰዎች እንድንሆን እግዚአብሔር በቸርነቱና በባለጠግነቱ መጠን ይርዳን። እንግዲህ አድማጮች የዚህ ሁለተኛ ዜና ምዕራፍ 24 ጥናታችንን እዚህ ላይ እንገታና አሁን ደግሞ አለፍ ብለን የምዕራፍ 25ን ትምህርት አብረን እንመለከታለን። በእነዚህ ምዕራፎች ማለትም ከምዕራፍ 25 26 27 እና 28 ውስጥ የአሜስያስን የኦዛን የኢዮአታምንና የአካዚያስን ያገዛዝ ዘመን በዋናነት እንመለከታለን። ለጥናታችን ያመቸን ዘንድ ከምዕራፍ 25 እስከ ምዕራፍ 28 ያለውን አንድ ላይ እንመለከታቸዋለን። ከምዕራፍ 25 እስከ ምዕራፍ 28 አንድ ላይ አድርገን እንመለከታለን ወይም ደግሞ እናጠናለን። በእነዚህ ምዕራፎች ውስጥ ቀደም ብዬ እንደተናገርኩት ወገኖቼ የአሜስያስን የኦዛን የኢዮአታምንና የአካዚያዝን ያገዛዝ ዘመን በዋናነት እንመለከታለን። እስቲ አስቀድመን የአሜስያስን መንግሥት እንመልከት። ሁለተኛ ዜና ምዕራፍ 25 ቁጥር 1 እና 2 እናንብብ። አሜስያስ መንግሥት በጀመረ ጊዜ የ25 ዓመት ጎልማሳ ነበር። በኢየሩሳሌምም 29 ዓመት ነገሰ። እናቱ ዮአዳንት የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅን ነገር አደረገ፣ ነገር ግን በፍጹም ልብ አይደለም ይላል። ይህ ሰው መልካም ንጉሥ ሊሆን ይችላል እንደምትሉ ገምታለሁ። መንግሥትም በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ የሚልን ቃል ደግሞ ከቁጥር 3 እናነባለን። አሜስያስ መንግሥቱ በሚገባ እንደ ጸና ካረጋገጠ በኋላ የአባቱን ገዳዮች ተበቀላቸው። ቁጥር 4ን ተመልከቱ። በሙሴም ሕግ መጽሐፍ እንደ ተጻፈ እግዚአብሔርም ሰው ሁሉ በገዛ ኃጢአቱ ይሙት እንጂ አባቶች በልጆች ፋንታ አይሙቱ፣ ልጆችም በአባቶች ፋንታ አይሙቱ ብሎ እንዳዘዘ የነፍሰ ገዳዮችን ልጆች አልገደለም ይላል። ይህ ሰው በዚህ ሁኔታ የሙሴን ሕግ አከበረ። ይህ ጥሩ መመሪያ ነው። በአባታችሁም ይሁን በእናታችሁ ኃጢአት አይፈረድባችሁም። የሚፈረድባችሁ በራሳችሁ ኃጢአት ነው ወገኖች። በሌላ በኩልም እግዚአብሔርን የሚፈሩ አባት ወይም እናት ቢኖሯችሁ በእነርሱ ጽድቅ እናንተ ወደ መንግሥተ ሰማያት አትገቡም። ወደ መንግሥተ ሰማያት የምትገቡት በክርስቶስ ኢየሱስ ካላችሁ እምነት የተነሳ ነው። ከቁጥር 5 እንደምንመለከተው አሜሲያስ ስልጣን ላይ እንደወጣ ለጦርነት ይዘጋጅ ጀመር። ጠላቶቹንም ለመምታት ጽኑ ፍላጎት ስለነበረው ቅጥረኛ ወታደሮችን ከእስራኤል ይወስድ ነበር። ቁጥር 5 ይህንን በስፋት ይዘግብልናል። አንድ የእግዚአብሔር ሰው ግን ወደ እርሱ መጥቶ ንጉሥ ሆይ እግዚአብሔር ከእስራኤልና ከኤፍሬም ልጆች ጋር አይደለምና የእስራኤል ጭፍራ ከናንተ ጋር አይውጣ፣ ብትሄድ ግን በእነርሱም ማሸነፍን ብታስብ የመርዳትና የመጣል ኃይል ከእግዚአብሔር ዘንድ ነውና እግዚአብሔር በጠላቶች ፊት ይጥላሃል አለው ይላል። ቁጥር 7 እና 8 ይመለከቷል። ይህ የእግዚአብሔር ሰው ወገኖቼ አሜሲያስን በእግዚአብሔር ላይ ይታመን ዘንድ አስጠነቀቀው። በእግዚአብሔር መታመን የቱን ያህል ዋጋ እንዳለው ካለፈው ከዮሳፍጥና ካሳ ሕይወት መማር ይሻል ነበር። ከእስራኤልም ቅጥረኛ ወታደሮችን ይገዛ ዘንድ እንደማይገባ ተነገረው። ይህንን ደግሞ ከቁጥር 9 ከቁጥር 10 እና 11 አለፍ ብላችሁ በኋላ ተመልከቱ። ከቁጥር 9 እስከ 11 ባለው መሰረት አሜሲያስ የእግዚአብሔር ሰው የነገረውን መቀበሉን እንመለከታለን። የእስራኤልንም ሰራዊት ከራሱ ሰራዊት ለይቶ ወደ እስራኤል ሰደዳቸው። እግዚአብሔርም በሴይርም ልጆች ላይ ድልን ሰጠው። ጦርነቱም በሙት ባህር አጠገብ ተካሄደ። አሜሲያስም ይላል ቁጥር 14 ደግሞ አሜሲያስም የኤዶሚያስን ሰዎች ከገደለ በኋላ የሴይርን ልጆች አማልክት አመጣ። የርሱም አማልክት የሆኑ ዘንድ አቆማቸው፣ ይሰግድላቸውም ያጥንላቸውም ነበር ይላል። አሜሲያስ ይህንን ማድረጉ መቼም ያስደንቃል። ሆኖም ወገኖቼ ይህ ድርጊቱ በሰው ልብ ውስጥ ያለውን ርኩሰት ነው የሚያሳየው። ቁጥር 15 እና 16ን ተመልከቱ። ስለዚህም የእግዚአብሔር ቁጣ በአሜሲያስ ላይ ነደደና ሕዝባቸውን ካንተ እጅ ያላዳኑትን የአሕዛብን አማልክት ስለምን ፈለግካቸው የሚል ነቢይን ሰደደበት። እርሱም ሲናገር ንጉሡ በውኑ አንተ የንጉሡ አማካሪ ልትሆን ሾመናሃልን? ተው፣ ቅጣትን ስለምን ትሻለ አለው። ነቢዩም ይህን አድርገሃልና ምክሬንም አልሰማህምና እግዚአብሔር ሊያጠፋ እንዳሰበ አወክ ብሎ ተወ ይላል። የእርስ በርስ ጦርነቱ እንደ ገና ጀመረ። የይሁዳም ንጉሥ አሜሲያስ ምክር አደረገና ና እርስ በርሳችን ፊት ለፊት እንታይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ዮአካዝ ልጅ ወደ ዮአስ ላከ የሚልን ቃል ከቁጥር 17 እንመለከታለን። አሜሲያስ የእስራኤልን ንጉሥ ጉልበት ሊፈትሽ ይፈልገ እንዲገጥመውም ጋበዘው። ዮአስም በምሳሌያዊ አነጋገር ለአሜሲያስ መለሰለት። ቁጥር 18 እና 19ን ተመልከቱ። የእስራኤልም ንጉሥ ዮአስ የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባ ላከ። የሊባኖስም አውሬ አልፎ ኩርንችቱን ረገጠ። አንተም እነሆ ኤዶሚያስን መትቻለሁ ብለህ ኰርተሃል፣ በቤትህ ተቀመጥ፣ አንተ ከይሁዳ ጋር ትወድቅ ዘንድ ስለምን መከራ ትሻለህ ብሎ ወደ ይሁዳ ንጉሥ ወደ አሜሲያስ ላከ ይላል። በሌላ አባባል ወገኖቼ በምሳሌያዊ አነጋገሩ በቤትህ አርፈህ ብትቀመጥ ሕይወትህን በጠበቅካት ነበር ሲል የሽሙጥ መናገሩ ለአሜሲያስ ትልቅ የውርደት ቃል ነበር። የኤዶሚያስን አማልክት ስለፈለጉ በጠላቶቻቸው እጅ አሳልፎ ይሰጣቸው ዘንድ የእግዚአብሔር ፈቃድ ነበረና አሜሲያስ አልሰማም ይላል። ቁጥር 20ን ይመለከቷል። አሜሲያስ ሊሰማ ስላልቻለ እግዚአብሔር ፈረደበት። ቁጥር 3 እና 4ን እናንብብ። የእስራኤልም ንጉሥ ኢዮአስ የይሁዳን ንጉሥ ያካዚያስን ልጅ የኢዮአስን ልጅ አሜሲያስን በቤት ሳሚስ ይዞ ወደ ኢየሩሳሌም አመጣው። የኢየሩሳሌምንም ቅጥር ከፍሬም በር ጀምሮ እስከ ማዘኑ በር ድረስ 400 ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔርም ቤት ከኦብዴድዮም ጋር የነበሩትን ሰዎች ሁሉ የንጉሡም ቤት መዛግብት በመያዣ የተያዙትንም ወስዶ ወደ ሰማርያ ተመለሰ ይላል። በርግጥም ለእስራኤል ቀላል ድል ነበር። ይህ ደግሞ የእግዚአብሔር ነቢይ ይህን አድርገሃልና ምክሬንም አልሰማህምና እግዚአብሔር ሊያጠፋ እንዳሰባወክ ብሎ እንደ ተናገረ እንዲሁ ነበር የተፈጸመው። ቁጥር 27 እና 28 የዛሬው ዝግጅታችን የመጨረሻ ጥቅሶች ናቸው። አሜሲያስም እግዚአብሔርን ከመከተል ከራቀ በኋላ በኢየሩሳሌም ያመጽ መሐላ አደረጉበት። ወደ ሊኪሶም ከወለለ፣ በስተኋላውም ወደ ለኪሶ ላኩ፣ በዚያም ገደሉት፣ በፈረስም ጭኖ አመጡት፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት ይላል። አሜሲያስ ወገኖቼ እንደምትመለከቱት የአመፅንና የክህደትን ዋጋ ተቀበለ። ፍጻሜውም ይሄው ሆነ። እንግዲህ አድማጮች የዛሬው ዝግጅታችን እዚህ ላይ ያበቃል። እግዚአብሔርን ስለ ድንቅ ቃሉ አብዝተን እናመሰግነዋለን። በእናንተ አገልግሎት ብዙ ብዙ ብርታትን አግኝቻለሁ። ካለሁበት ደረጃም ወደ አዲስ ምዕራፍ እንድሸጋገር የእናንተ አገልግሎት በብዙ ረድቶኛል። ለኔ ብቻ ሳይሆን ከኔም ጋር ላሉት ወገኖች አልፎም ለዓለም በሙሉ የመዳን መንገድ እንደሆናችሁ በልበ ሙሉነት አረጋግጣለሁ። ካለን በኋላ የእናንተ ጸሎት አግዞኝ እግዚአብሔርም ደግሞ ደግፎኝ ወደ አዋሳ መምህራን ኮሌጅ ገብቼ ትምህርቴን በመከታተል ላይ እገኛለሁ። ጌታ በበረከት ላይ በረከትን ጨምሮልኛልና አመስግኑልኝ ብሎ ደብዳቤውን የጻፈልን ወንድማችን ግዛቸው ሞሎሮ ከመምህራን ትምህርት ኮሌጅ አዋሳ ወይንም ደግሞ ከዱራሜ ነው። በጌታ የተወደድኩ ወንድማችን ግዛቸው ሞሎሮ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ ይያልን እኛም ሰላምታችንን በዚህ በራዲዮ ሞገድ ማካኝነት እናቀርብልሃለን። አው መልካሙን ሥራ እግዚአብሔር ባንተ የጀመረውን ደግሞ እስከ ፍጻሜው ድረስ እንደሚያጸና እኛም እምነታችን ነው። ባለህበት ትምህርት ቤት የጌታ ማንነት አስከብረ ሕይወት ለሌሎች እየተነበበ ምስክር ታላቅም የእግዚአብሔር ባሪያ ሆነ ደግሞ እንድትቀጥል ይህችን ምክር ለግሳለን። እግዚአብሔር በመውጣትና በመግባት እንደሚጠብቅ እኛ ባለሙሉ ተስፋዎች ነን። እግዚአብሔር በረከቶች ብቻ አይደለችም፣ ከወደፊትም ደግሞ ብዙ የእግዚአብሔር በረከቶች ይጠብቋል። አንተ ብቻ ታመን እንደ እግዚአብሔር ሐሳብና ፈቃድ መውጣት እንዲሁም ደግሞ ፈቃዱንም ሐሳቡንም ማገልገልን ተቀዳሚ ነገር ያደረክ እንደሆነ ጌታ በእውነት ከዚህ በበለጠ ሁኔታ ያገለግልሃል። ያንተን ቀጣዩ ምስክርነት እንጠባበቃለን። እግዚአብሔር ደግሞ በረከትን በበረከት ላይ ስለጨመረልህ እጅህንም ይዞ በመምራት ላይ ስለሚገኝ እግዚአብሔርን ስላንተ በእውነት እጅግ አድርገን እናመሰግናለን። የነገውን ደብዳቤህን ደግሞ እንጠባበቃለንና ካለህበት ስፍራ ጻፍልን። እግዚአብሔር ይባርክ።
በላይ በላዩ ላይ በረከት አዞልኛል። አንዱን ሳልጨርሰው ሌላው ይከተልል። ገና ሳልፈጽመው የጥያቄን ቃል መልሴ በደጅጉሁ በረንፋኳልኛል። ኑሮይ የታምራት አድርጎታል። ኑሮይ የታምራት አድርጎታል። የኔ እኮ ከሰው ሁሉ ለየት ይላል። የኔ እኮ ከሰው ሁሉ ለየት ይላል። ትላንትና ኑሬዋለሁ ዛሬን ደግሞ በታምራቴ። ይልቅስ ተረጋግተሩ ይለኛል ረድኤቴ። ይልቅ ተረጋግተሩ ይለኛል ረድኤቴ። እረጋጋለሁ አንተ ጋር ግማ ልቤ ሰልቶሃ ቃልን ጌታ። እረጋጋለሁ
እንግዲህ በጌታ የተወደዳችሁ አድማጮቻችን ሰዓቱ ተቃርቦ የዛሬውን ዝግጅታችንን ጨርሰን ደግሞ ልንለያይ ነው። መልካም ፈቃዱ ሆኖ በቀጣዩ ዝግጅታችን እስከምንገናኝ ድረስ መልካሙን ሁሉ እየተመኘን የምንሰናበታችሁ በቴክኒኩ በኩል እንደ ወትሮ ሁሉ ያገለገለን ዓለማየሁ ዳዊት ነው። በትምህርቱ በኩል ደግሞ እኔ አበበ ከበደ ወርቄ ነኝ። ሰላም
ቃይለው ልቤን ፍራት ፍራት ማን በወጣይን ፍራት ጌታ ሆኖኛ ባር የሰማዩ ወፎች ጠግበው ካደሩ እንዴት እንዳኖርም እነሱ ከኖሩ ኑሮዬ የታምራት አድርጎታል ኑሮ የመስቀል አድርጎታል